የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም እንደምን አመሻችሁ። የዛሬ አርብ ህዳር 7 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ።
በወቅታዊ የኢትዮጵያ ጉዳዮች ላይ የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋን በቃለ ምልልስ ይዘናቸዋል።
ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኚህ ለውጦች ቶሎ እንዲሄዱ ይፈልጋል። ይሄንን ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ።
በሌላ ዘገባችን መንግስት ከሙስናና ከሰብአዊ መብት ጥሰት ጋር እየወሰደ ያለው እርምጃ፣ ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ።
ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ ጥሎት የነበረው ማዕቀብ ነሳትን በተመለከተ አስተያየቶችን ይዘናል። ሌሎች ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። ሰሜናዊና ደቡባዊ ካሊፎርኒያን ባዳረሱት ሰደድ እሳቶች የሞቱት ሰዎች ቁጥር 66 ደርሷል። ባለስልጣናት እንዳስታወቁት አሁንም ያልተገኙ በርካታ ሰዎች ፍለጋው ቀጥሏል። ሰሜን ካሊፎርኒያ የተሰማሩትን የእሳት አደጋ ሰራተኞች የአየር ሁኔታው ቀዝቀዝ ብሎ ፋታ ሰጥቷቸዋል። በሰሜኑ የክፍለ ሀገሩ አካባቢ የብዙ ሰዎችን ህይወት ያጠፋው ሰደድ እሳት እየታገሉ ያሉት የእሳት አደጋ ሰራተኞች አየር ሁኔታው ቀዝቀዝ ማለቱን ታግዘው 40% ተቆጣጥረውታል። በካሊፎርኒያ ታሪክ ከምንጊዜውም የከፋ የሆነው ቃጠሎ 570 ኪሎ ሜትር ስፋት ያለው አካባቢ አዳርሷል። ቃጠሎ እንደጀመረ የወደመችው ፓራዳይስ ከተማ በመቶዎች የተቆጠሩ ነዋሪዎች ጠረን በሚከታተሉ ውሾች እየታገዙ ከአመድ ውስጥ አስክሬኖችን በመፈለግ ላይ ናቸው። ቃጠሎዎቹ በደረሱባቸው አካባቢዎች አሁንም ያልተገኙ ቢያንስ 600 ሰዎች እንዳሉ ተነግሯል። በሌላ ዜና ዩናይትድ ስቴትስ በሰሜን ኮሪያ ላይ የጣለችውን የኢኮኖሚ ማዕቀብ አታረግብም ሲሉ ምክትል ፕሬዚዳንት ማይክ ፔንስ አስታወቁ። የደቡብ ምስራቅ እስያ ሀገሮች ፒዮንግያንግ የኒውክሌር ሙሉ በሙሉ ትጥቋን እንድታስወግድ ከባድ ግፊት ማድረጋቸውን እንዲቀጥሉ ምክትል ፕሬዚዳንቱ አሳስበዋል። ምክትል ፕሬዚዳንት ማይክ ፔንስ ዛሬ ከሲንጋፖር ጠቅላይ ሚኒስትር ሊ ሂሲየን ሉንግ ጋር ከተወያዩ በኋላ በሰጡት ቃል ሰሜን ኮሪያ ለመጨረሻ ጊዜ ኒውክሌር መሳሪያዎቿን ማጣራት በሚቻል መንገድ እስከምታስወግድ ግፊታችንን መቀጠል አለብን ብለዋል። የተባበሩት መንግስታት ድርጅት የጣለባትን ማዕቀቦች በሙሉ ተግባራዊ ማድረግ አለብን ብለዋል። በመጨረሻም ሰሜን ኮሪያ ባለፈው ወር በቻይና አዋሳኝ ድንበር በኩል ወደ ሀገሯ የገባውና በስር ላይ ያቆየችውን የዩናይትድ ስቴትስ ዜጋ አስወጣለው ስትል አስታወቀች። የመንግስቱ የዜና አገልግሎት ባወጣው መረጃ መሰረት ግለሰቡ ሲመረመር በዩናይትድ ስቴትስ ማዕከላዊ የስለላ ድርጅት ትዕዛዝ በህገወጥ መንገድ ገብቻለው ሲል ቃሉን ሰጥቷል ብለዋል። ፒዮንግያንግ የተባለው አሜሪካዊ መቼ እንደምታስወጣው ለጊዜው የታወቀ ነገር የለም። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ ባለፉት 8 ወራት ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል የዴሞክራሲ የህግ የበላይነት የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋትና ህገወጥነት በግልም ሆነ በቡድን መጻይ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ የቪኦኤው ዘጋቢያችን መለስካቸው አማሃ ከአርበኞች ግንቦት 7 ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርጓል።
ከጥቂት ወራት በፊት የአርበኞች ግንቦት 7 አመራር አባላት የኢትዮጵያ መንግስት ያደረገውን ጥሪ ተከትሎ ወደ ሀገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበር። የንግግራቸው ጭብጥ አርበኞች ግንቦት 7 የለውጡን ሂደት እንዴት ይመለከተዋል የሚለውን የሚተነትን ነበር። ሶስት ደረጃዎችን ሰጥተውታል። የመረጋጋ፣ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበር። መጀመሪያ
በዛም ጊዜ አቀረቡ ኢሴንሻል የሚለው የለውጡ ሂደት በምን መልክ ይሄዳል፣ ምን ምን ደረጃዎች ያልፋል የሚለውን የራሳችንን ግምገማ ያስቀመጥበት ነበር። እና በዛ ሁኔታ መጀመሪያ ወደ እውነተኛ ዲሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ ያንን ለማድረግ አገሪቱ ውስጥ ያለው ሁኔታ በደንብ ገምግሞ የሰለጠነ ዲሞክራሲያዊ ስርዓት ለማቆም ለውጡ በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነው። እና የመጀመሪያው ስለተነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላምና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ይህን ወደሚቀጥለው እና እውነተኛ ዴሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ ደህንነኝ ስሱ የሆኑ ሴንሲቲቭ የሆኑ ኢሹዎች ከህገ መንግስት ጋር የተያያዙ ህገ መንግስቱን የመቀየር ጉዳዮች፣ ማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የአገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በእነኚህ ሶስት ደረጃዎች አልፏል በሚል ነው እንትን ያደረግነው። ገና የሽግግር ሂደቱ ገና መጀመሩ ነው እና እነኚህን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋትና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድን ናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ። እዚያም ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በእነኚሁ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግ እና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም፣ ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን
ግን እስካሁን ድረስ እንግዲህ ከአርበኞች ግንቦት ሰባት አኳያ ያደረጋችሁት ሙከራ የለም? ያለው አለመረጋጋት እኮ እንደው የተሻለ ለማድረግ ምን ጥረት አድርጋችኋል?
አይን በሁለት መልኩ ልናየው እንችላለን። ይሄንን አንደኛው እኛ በራሳችን እንደ ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከህዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያመሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው፣ ችግር ይኖራል በሚባል ጊዜዎችን እያስተላለፍን በፊት ካሰብናቸው ምንቶች የተወሰኑትን ብቻ ነው ያደረግነው። ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ወይ ለግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገርን ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን ኢቭን እንደዛ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናምን ከህብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋጋቶች ባሉበት ሁኔታ ወደዛ አይነት ግጭት ውስጥ እንዳይሄድ ጥንቃቄ የምናደርገው ነገር አለ። ይሄ የመጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ እና አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በእነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ እና በእነኚህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነኚህ ውይይቶች በድርጅታችን ደረጃ እነኚህ ውይይቶች እናደርጋለን። ይሄ ግን አንድ ድርጅትና ከአንድ እንትን ጋር የሚደረግ ብቻ አይደለም፣ ሁሉንም ማካተት ስላለበት ይሄን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ይሄ የለውጥ ኃይሉ በመንግስት ውስጥ ያለው የለውጥ ኃይሉ ነው ይሄንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይሄንን እንዲያደርጉ ሳር እንሰጣለን።
ሰጣችኋል?
ሰጠናል። አዎ።
እስቲ ወደ ኋላ ልውሰድዎትና ምናልባት በገዢው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ይባል፣ ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ
እናንተ እና ሌሎችም ተቃዋሚ ድርጅቶች ተባባሪዎች የነበሩት ከመጡ በኋላ ያለመረጋጋት ተባብሷል የሚባል ነገር አለ። በእርስዎ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ?
ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት ያለመረጋጋት ምክንያቶች አሉ ሁልጊዜ። አንደኛው ይሄንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትን አለ። እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም። እዚህ በቀድሞ ስርዓት ብዙ ገንዘብ ሲያፋብቱ የነበሩ ሰዎች ናቸው። ለውጡ ገና ስር ድረስ ዘልቆ ዋናው የለውጥ አራማጅ ከምትላቸው ኃይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም። ብዙ ጭንቀት አለ። በብዙ እዛም ውስጥ ያሉት ሰዎች መካከል ምንድነው የወደፊት እጣችን ምን ሆነው የለውጥ ተዋለት እስከመጨረሻው ከሄደኛ ምን እንሆናለን ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነው የሚዘውሩት ሰዎች ያላቸውን ሐሳብ ወይ አለመረዳት ወይ ቢረዱም የራሳቸው ጥቅም ይነካብናል ብለው የሚያስቡ ኃይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ ያለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፍለጋው ግፊት በጣም ኃይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኚህ ለውጦች ቶሎ እንዲሄዱ ይፈልጋል። እነኚህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ ግር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር የማደናቀፍ የሚፈልጉ ኃይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም ብዙ ችግሮች ያሉበት ነው። ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታየው ከመቶ ዓመት በላይ ፈጅቷል ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የኛ አገር ደግሞ ብዙ የተወሳሰቡ ችግሮች ያሉበት ነው። ብዙ ትዕግስት የሚጠይቅ ብዙ በብልሃት የሚሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላደል እስክትደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጀሬትድ መሆን የለበትም። በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ስትወጣ አምባገነን ስርዓት እነኝን ለውጦች እንትን አፍኖ ነው አስሮ ገድሎ ገርፎ ማንም ሰው ምንም ነገር እንዳያደርግ ይሄን ነገር ወደ በለጠ ግጭት እንደሚወስድ በደንብ ታይቶ አገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም ይሄ መንገድ አያስኬድም፣ በአዲስ መንገድ እንሂድበት፣ የዜጎች መብት የተከበረበት እንትን እንሂድ ስትል የምትፈጥረው ክፍተት አለ። እዛት ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋት አለ። እንደ በፊቱ አታስረውም፣ አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚካሄድበት በአንድ ጊዜ የሚሆን ነገር እንዳልሆነ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነኚህ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ ባልጋ ቢሆን ነው ሊያስገርመን ይገባ ነበር። ዋናው አይናችንን ከኳሱ ላይ እንዳናነሳ ሊፈጠር የምንፈልገው ስርዓት ምን እንደሆነ በደንብ አውቀን ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑ፣ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑ፣ እነኚህ ግጭቶች ግን በአዲስ ያፈታት ዘዴ እንደ በፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዘው በአንዳንድ ጊዜ በሱ ሲገፉበት የለም ያ አያስኬድም በአዲስ መንገድ መካሄድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደንብ ጠንክሮ በማይሄድበት ሁኔታ እነኚህ ችግሮች ምንም የምትወጣባቸው
ካነሱት አይቀር የብሔራዊ አንድነት መንግስት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዜጎች ላይ ሲደርስ የነበረው የሰብአዊ መብት ጥሰትና ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። መንግስት የህግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ መሆናቸውን የተናገሩት አስተያየት ሰጪዎች እርምጃው በተዋረድ ወደ ታች መውረድ አለበት ብለዋል። ይህ በእንዲህ እንዳለ የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ያለው መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደው እርምጃ የክልሉ መንግስት የሚደግፈው ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑን መግለጫው አክሎ አትቷል። አስቴር ምስጋናው ተጨማሪ ይዛለች።
የፌደራል አቃቢ ህግ ባለፉት 5 ወራት በሰብአዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሂድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ከያሉበት እየሰበሰበ በህግ ጥላ ስር እየዋለ ይገኛል። መንግስት የህግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ አንድ የባህር ዳር ከተማ ነዋሪዎች።
ስሜ ጌታላለሁ። የኢትዮጵያ ህዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ አይነኬዎች በትክክል የህግ የበላይነት መኖሩን የሚያዩበት ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረውና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ ከዚህ በላይ እንዲጠነክር ምክንያቱም በኢትዮጵያ ባለፉት 27 አመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተውና ያ ሁሉ እንዲህ ባንዴ አንዱ ለሰዎች ሰዎችን በማሰርና የህግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ህግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ይላሉ።
አቶ ሽናፊ አከሉ ባለፉት ጊዜያት ከባድ የሚባል የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከህግ በታች መሆኑን ያወቀንበት ሰዓት አሁን ነው ይላሉ።
ያለፉት 5 አመት ተኩል እስር ቤት ነው የቆየሁትኝ። የመንግስት ጠቅላይ አቃቢ ህግ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው። ጠቅላይ አቃቢ ህግ ላይ ምስክር ሆኛለሁ። የተያዙት ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ 27 አመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው። ቅድ ባዲስ ነው ሪፎርሙ ጥደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጠናል። ብዙ ሰዎች የሰጧሉ እንደኔ ፎጣ አፋፍንጫችን ላይ አድርጎ ውሃ በመጨመር አየርና ውሃውን በተንሳሳይ ሰዓት እንድንስበው በማድረግ በጣም አስጨናቂ የሆኑ ምርመራዎች ገልብጦ ቶርችን ማድረግ እንደተነገረው ራቁታችን የተለያዩ ብዙ ነገሮች በቃ አሁን መጥቀስ ማልፈልጋቸው ብዙ በቃ ከጭንቅላት በላይ የሆኑ ነገሮች ነው የተፈጸሙብን። ከነዚህ ውስብስብነት የተነሳ ነገሩ በሚስጥር ተይዞ እኔም አንዱ ምስክር ነኝ፣ ጠቅላይ አቃቢ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ሕዝቦች መምከርና መናገር የምፈልገው የሚያውቁትን ነገር ያለ ምንም መሸማቀቅ አሁን ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር የምፈልገው መንግስት ለአንድ ሳምንት የሚዲያ ግባት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል የለበትም። በሙስናውም ዘርፍ፣ በሰማዊ መብት ጥሰቱም ዘርፍ፣ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት።
ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራ መንግስት ለአልሸባብ ድጋፍ ያደርጋል በሚል ለ9 አመታት ያህል ጥሎት የነበረው ማዕቀብ ማንሳቱ ይታወሳል። ይህንን ተከትሎ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ትውልደ ኤርትራውያን አሜሪካውያን በሎስ አንጀለስ የኤርትራውያን ባህል ማዕከል የደስታ መግለጫ ፕሮግራም አዘጋጅተው ነበር። በዚሁ ዝግጅት ላይም ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ከኤርትራውያን ማህበረሰብ የስራ ኃላፊዎች ጋር ቆይታ በማድረግ የሚከተለው ልኮልናል።
በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለ9 አመታት ያህል ተጥሎት የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢው የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽፈት ቤታቸው የደስታ ምሽት በትላንትናው ዕለት አክብረው አምሽቷል። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ።
አስኖረም ተሰማራን ባያለሁኝ እዚህ ነው የምኖረው። የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነኝ።
ማዕቀቡ በመነሳቱ እንደው ምን ተሰማዎት አቶ አስኖረም?
በጣም ተደስቻለሁ። ሁላችን ኤርትራውያን አገር ውስጥ ያለነው ግን ውጭ አገር ያለነው በጣም ይህንን ቀን ልክ እንደ ሁለተኛ ነጻነት ሆኖ ነው የሚሰማን። ምክንያቱም ብዙ ህዝባችን ወጣቶቻችን ጠቅላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ ያሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል።
ስሜ አምባሳደር ብርሃኔ ይባላል። ሎስ አንጀለስ ባህላዊና ሲቪካዊ ሴንተር ሊቀመንበር ነኝ። እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ኃላፊ ነኝ ማለት ነው።
በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማዎት ስሜት እንዴት ይገልጹታል?
ይሄማ መግለጹም ያስቸግራል። በጣም 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 ነው ደስ ያለን። ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። በአንድ አመት ውስጥም መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለ ነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታዩ ሁሉም ተደስተው እንደመግለጽ እዚህ ተሰባስበዋል ማለት ነው።
እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት በተለያዩ ግዛቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቡ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተያየት አላችሁ?
አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች ታስታጥቃለች የሚል ክስ ነበር። ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉት። እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል። እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው። እና ችግሩ ምን መሰለ፣ የሁሉ ነገር የመጣው ከውጊያ በኋላ ነው። እና ውጊያው አብቅቷል። አንድ አዲስ ምዕራፍ ተከፍቷል። አሁን የሰላም ምዕራፍ እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ።
አቶ አስመሮም ይጀምሩታል።
ልክ ወንድሜ እንዳለው ብዙ ክስ ተመስርቶ ነበር። ግን ይህንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም። አሁን ኤርትራ እንደ ሀገር እንደተቆም ህዝቧ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ ይህ ሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ የማውቀው። ችግር የለም ማለት አይደለም፣ ግን እንደሚሉት የኤርትራ የተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም ነው የሚለው።
መንገዶችን እጅግ አድርጌ አመሰግናለሁ።
እኛም እናመሰግናለን ዳንኤል።
እኛም እዚህ መጥተህ በዚሁ የደስታ ቀናችን ይህንን እድል መስጠትህ በጣም እናመሰግናለን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ከዚሁ ዘገባ ጋር በተያያዘ አቶ ሰለሞን ገብረ ኢየሱስ ማዕቀቡ በኤርትራ ህዝብ ላይ ያደረሰው ጉዳት አልነበረም፣ ሲነሳም የሚያስገኝለት ጥቅም የለም ብለዋል። አቶ ሰለሞን ዋን ኔሽን ኤርትራ ወይም እንደ ሀገር ኤርትራ በተባለው የፖለቲካ እንቅስቃሴ የከፍተኛ ቦርድ አባል መሆናቸውን ገልጸውልናል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ አምባገነን መሪ ጋር የሚያደርጉት ውል የኤርትራንና የኢትዮጵያውያንን ህዝብ አደጋ ላይ ሊጥል የሚችል ነው ብለዋል። አዳነች ፍስሐዬ ናት ያነጋገረቻቸው።
እሺ፣ ይሄ ማዕቀብ ኤርትራ ላይ የተጣለበት ዋናው ምክንያት የኤርትራ መሪ ወይም ፕሬዚደንት አልሸባብን ይደግፋሉ ተብሎ ነው ይሄ ማዕቀብ የደረሰባቸው ማለት ነው። ስለዚህ ይሄ ማዕቀብ ለኤርትራ ህዝብ ምንም የጎዳው ነገር የለም፣ የጠቀመውም ነገር ምንም የለም። ተግባራዊም አልነበረ። ምክንያቱም የመንግስት ባለስልጣናት ከአንድ ሀገር ወደ ሌላ ሀገር መንቀሳቀስም አይፈቀድባቸውም ነበር። የመንግስት የሆኑ አንዳንድ ተወካዮችም ከኤርትራ ውጪ ቢዝነስ ማድረግም አይፈቀድላቸውም ነበር። ግን በአንጻሩ በዚህ ላይ ምንም ክትትል የተደረገ ነገር የለም። መንግስትም የኤርትራ መንግስትም እንደፈለገው ነበር የሚንቀሳቀሰውና የሚሰራው። ስለዚህ ይሄ ማዕቀብ ዝም ብሎ ወረቀት ላይ የነበረ እንጂ በተግባር ላይ ያልተሰራበት ስለሆነ መነሳቱም አለመነሳቱም ምንም ያመጣው ለውጥ የለም ነው የምንለው። ግን በአንጻሩ ኤርትራ ላይ ያለው ስርዓት ማለት ፕሬዚደንት ኢሳያስ አፈወርቂ አሸባሪዎች ከማገዝ ወይም ራሳቸው ደግሞ አሸባሪ ከመሆን አንድ ቀንም አንድ ሌሊትም አርፎ ስለማያውቁ የማቆም መነሳት ምንም ብዙ የሚያመጣው ለውጥ አለው ብዬ አላገምትም።
እንዴት በተግባር ላይ አልዋለም ሲሉ እንግዲህ የተወሰኑ ሰዎች ከሀገር እንደፈለጉ እንዳይንቀሳቀሱ ገንዘባቸውም ወይ ንብረት ካላቸው ውጭ ማስወጣት አይችሉም የሚል ነው እንግዲህ ድንገጋው። በዛም ላይ ህዝብን እንዴት ላይጎዳ ይችላል? 9 ዓመት ሙሉ ማዕቀብ ሲጣል እንዴት አይጎዳም ህዝብን?
ምክንያቱም ሁለት አይነት ማዕቀብ ነው ያለው። አንድ ማዕቀብ ይሄ ስማርት ሳንክሽን የሚባለውን በባለስልጣኖች እና በወታደሮች አዛዦች ያነጣጠረ ማዕቀብ ነው ማለት ነው። ስለዚህ በኤርትራ ህዝብ ላይ በቀጥታ የሆነ ኢንቨስተር ወደ ኤርትራ ለመግባት በፓብሊክ ኢኮኖሚ ሴክተር ላይ ምንም ያነጣጠረ ነገር ስላልነበረ ኤርትራ የጎዳት የኢኮኖሚ በላለፈው 9 ዓመታት ከኢትዮጵያ ጋር በነበራት ጦርነት ኤርትራ በኢኮኖሚ አለማደጓ ካልሆነ በስተቀር ይሄ ማዕቀብ በቀጥታ ለኤርትራ ኢኮኖሚ ጎዳው ብለን ማሰብ አንችልም። ግን ትልቁን የኤርትራን ኢኮኖሚ የጎዳው ነገር ቢኖር መንግስት የሚከተለውን የኢኮኖሚ ፖሊሲ ነው። ፕራይቬታይዜሽን አይፈቅድም። ኤርትራ ላይ ያለ ንብረት ሁሉም ነገር የመንግስት ነው። ንግድ የሚያደርገው መንግስት ራሱ ነው። ለኤርትራውያኖች እድል ስለማይሰጥ ይሄ ነው የኤርትራን ኢኮኖሚ ያዳቀቀው እንጂ ይሄ ዩናይትድ ኔሽን ማዕቀብ ለኤርትራ ህዝብ ኢኮኖሚ ጎዳው ብሎ መናገር በጭራሽ አይቻልም።
እንግዲህ እርስዎ አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈው እንደነበረ ሰምተናል እና ያንን ደብዳቤ ለመጻፍ ያነሳሷት ነገር ምንድን ነው?
አዎ፣ ይሄ ደብዳቤ ለጠቅላይ ሚኒስትር ዶክተር አብይ የጻፍንበት ምክንያት ምንድን ነው? ዶክተር አብይ ወደ ስልጣን የመጡት የኢትዮጵያ ወጣቶች ባደረጉት የዲሞክራሲና የፍትህ እንቅስቃሴ ወደ ስልጣን የመጡ ሰዎች ናቸው እና እንዲህ ሆኖ ሲያበቁ ከአንድ አምባገነን መሪ ፓርላመንት ወይም ደግሞ ህገ መንግስት የሌለው አገር የህዝብ ተወካዮች የሌለበት አገር የሚመሩት ህዝቡን አርበርብደው አንቀጥቅጠው ከሚመሩ መሪ ጋር ሆነው ሰላም ማምጣት ስለማይቻል የሚያደርጉትን ሁሉ ውሎች የኤርትራን ህዝብ ያካተተ መሆን አለበት። የሚያደርጉትን ውል ፍትሐዊ እንዲሆን ዘለቄታ እንዲኖረው የኤርትራን ህዝብ ግምት ውስጥ ያስገባ እንዲሆን ነበር ጥያቄው ያቀረብ ነው። ግን እንደምናየው ከሆነ ግን ዶክተር አብይ ከአቶ ኢሳያስ አፈወርቅ ጋር ሆነው ብዙ በፖለቲካም በሁሉም ነገር ሽርክነት ፈጥረዋል። ይሄ ደግሞ ለኤርትራና ለኢትዮጵያ ህዝብ በመጪው አደጋ ሊከት የሚችል ብለን ነው የምናምነው።
ምን አይነት አደጋ ውስጥ ነው ሊከት የሚችለው?
ለምሳሌ የሚደረጉት ያሉት ውሎች የኤርትራ ህዝብ ምንም አያውቀውም። የሚሰማ ያለው ከሶስተኛ አካል ካልሆነ በስተቀር ምንም ምን እንደሚደረግም አያውቀውም። ስለዚህ ከአንድ በህጋዊ መንገድ የማይሄድ የህዝብ ተወካዮች የሌሉበት ስርዓት ጋር የሚደረገውን ነገ የኤርትራን ህዝብ ይሄ የሚደረጉ ውሎች የማያውቃቸው ከሆነ ሊቀበላቸውም አይችልም። ስለዚህ የሚደረጉት ያሉት ስምምነቶች ፕሬዚደንት ኢሳያስ በህይወት እስካሉ ድረስ የሚሰሩ እንጂ እሳቸው ከስልጣን ከለቀቁ በኋላ ዘላቂነት ሊኖራቸው ስለማይችል ነው።
አቶ ሰለሞን ገብረ ኢየሱስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም በበኩሌ አመሰግናለሁ አዳነ።
የእንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ያቀናበረልን ሞክቢል ያብሮ ነው። ከተከታዩ ዜማ ጋር አብረን እንተዋችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
Nim del tong and don and shan chee with ya and the and I shash for crash and town at all as the I'm not going to be able to do that.
ሰዓቱን ራዲዮ ሰገል አሜሪካት